ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በመጽሐፍ ታሪክ ዝግጅታችን በ1928 ዓ.ም ተመረጥ የፋሽስት ጣሊያንን የግፍ ወረራ ለመከላከል ኢትዮጵያውያን አርበኞች ያደረጉትን ተጋድሎ በሚመለከት በቼኮስሎቫኪያው ተወላጅ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መመኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 15 ዳሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
የዓለም የምግብ ፕሮግራም የተባለው ድርጅት በቅርቡ ባወጣው መግለጫ ለሚቀጥሉት 8 ወራት በኢትዮጵያ 7.8 ሚሊዮን የሚሆኑ ዜጎች የምግብ እርዳታ እንደሚያስፈልጋቸው ገልጿል። ከነዚህ ውስጥ በሶማሊያ አካባቢ ለሚገኙ 1.8 ለሚሆኑ ዜጎች ህይወት የማቆያ እርዳታ እየተሰጠ መሆኑን ዘርዝሯል። በአገሪቱ ውስጥ የተቅላላ ተፈናቃዮች ቁጥር 1.7 ሚሊዮን መድረሱን ተቋሙ ገልጾ 466 ሺህ የሚሆኑት በሶማሊያ አካባቢ ይገኛሉ ብሏል። በሶማሊያ አካባቢ ብቻ 3.7 ሚሊዮን የሚሆን ህዝብ በአሁኑ ወቅት እርዳታ በማግኘት ላይ ያለ መሆኑ የተገለጸ ሲሆን ከዚህ ውስጥ ከ1 ሚሊዮን በላይ የሚሆኑ ህጻናት፣ እርጉዝና የሚያጠቡ ሴቶች መሆናቸውን ልዩ የሆነ አልሚ ምግብ እየተሰጣቸው መሆኑን ዘርዝሯል። በኢትዮጵያ ሶማሊያ አካባቢ ባለፈው ሰሞን የጀመረው ህዝባዊ እንቅስቃሴ ተጠናክሮ የቀጠለ መሆኑ ታውቋል። ተቃውሞ ከሽንድሌ ከተማ ወደ ሌሎች ከተሞች የተዛመተ ሲሆን ለአብዲ አሊ አስተዳደር ተጨማሪ ራስ ምታት ሆኖበታል ይባላል። አመጹ መስፋፋት የጀመረው የሶማሌ ህዝብ ዲሞክራሲያዊ ፓርቲ በሚባለው የገዢ ፓርቲ ውስጥ ከፍተኛ ግብግብ በመነሳቱ ምክንያት ነው። የአካባቢው ፕሬዝዳንት አብዲ አሊ እና የፓርቲው ምክትል ሊቀመንበር በአንድ ላይ በመሆን ምክትል ፕሬዝዳንቱን ያባረሩ ሲሆን ይህን እርምጃ የፓርቲው ሊቀመንበር እና የአካባቢው የፓርላማ አፈ ጉባኤም ተቃውመውታል። የተባረረው ምክትል ፕሬዝዳንት ለጊዜው አዲስ አበባ ሲሆን ተወልዶ ባደገበት የሽንሌ ከተማ ግን ህዝባዊ አመጹ ቀጥሏል ተብሏል። ሰሞኑን በእንግሊዝ ሀገር ቪክቶሪያና አልበርት በተባለው ሙዚየም ውስጥ ከ150 ዓመት በፊት ከመቅደላ ተሰርቀው የነበሩ ቅርሶች በኤግዚቢሽን መልክ እየታዩ መሆናቸውም ታውቋል። በዚህ ኤግዚቢሽን ላይ የቀረቡት ከ20 በላይ የሚሆኑ የንጉሳዊ ቤተሰቦች ንብረቶችና ሃይማኖትን የሚያንጸባርቁ ቅርሶች ሲሆኑ ሁሉም ተዘርፈው ወደ እንግሊዝ ሀገር ሄዱት በ1860 ዓመተ ምህረት የእንግሊዙ የናፒየር ጦር መቅደላ ከገባ በኋላ ነው። የወያኔ አገዛዝ የእንግሊዝ መንግስት ቅርሶችን ለኢትዮጵያ እንዲያስረክብ ሰሞኑን ጠይቋል ተብሏል። ከጥቂት ቀናት በፊት የእንግሊዝ መንግስት እነዚህን ቅርሶች በተውሶ ለመስጠት ፈቃደኝነቱን በገለጸበት ወቅት አገዛዙ በዚህ መስማማቱን መግለጹ የተዘገበ ሲሆን ቅርሶቹ ለኢትዮጵያ መመለስ አለባቸው የሚል ቁርጥ አቋም ወስዶ ወደ ጥያቄ ማቅረብ የገባው በህዝብ ተቃውሞና ግፊት መሆኑ ታውቋል። በፖላንድ ሀገር የሥራ ጉብኝት የሚያደርገው የወያኔ ፕሬዝዳንት ዋርሶ ላይ በሰጠው ጋዜጣዊ መግለጫ የቴሌኮሙኒኬሽንና የባንክ አገልግሎቶች ለግል ባለሀብቶች እንደማይሰጡ ገልጾ የግል ባለሀብቶች በሌሎች የኢኮኖሚ መስኮች ተሳታፊ እንዲሆኑ ጥሪ አድርጓል። በተወሰነ ደረጃም ቢሆን የቴሌኮሙኒኬሽን አገልግሎት ዘርፎችን የግል ባለሀብቶች እንዲሰማሩባቸው ማድረግ የተጠቃሚን ፍላጎት ከማርካት ጀምሮ የኢኮኖሚ እድገት ሊያስገኝ እንደሚችል እየታወቀ የወያኔ አገዛዝ ይህን የአገልግሎት መስክ ለግል ባለሀብቶች ለመስጠት ፈቃደኛ ያልሆነው በዜጎች ላይ የሚያካሂደውን የስልፍ ጠለፋና ኢንተርኔት የስለላ ስራና አፈና እንዳይሰናከል መሆኑን ግልጽ ነው ተብሏል። በአሜሪካው የውጭ ጉዳይ መስሪያ ቤት ተጠባባቂ ረዳሹም በሆኑት በሚስተር ያማሞቶ የሚመራ ልዑክ ለሶስት ቀናት ያህል በኤርትራ ቆይታ አድርጎ ከሻቢያ ባለስልጣኖች ጋር የተነጋገረ መሆኑ ታውቋል። ቡድኑ ወደ ጅቡቲና ኢትዮጵያ ይሄዳል የተባለ ሲሆን ከአገዛዞቹ ባለስልጣኖች ጋርም ይወያያል ተብሏል። ሻቢያ ሽብርተኛውን አልሸባብን ይረዳል በማለት በተባበሩት መንግስታት ድርጅት ማዕቀብ እንዲጣል ካስደረገ በኋላ የአሜሪካ ከፍተኛ ልዑክ ወደ ኤርትራ ሲልክ ይህ የመጀመሪያው ሲሆን በአሁኑ ወቅት አሜሪካ በአፍሪካ ቀንድ ያለውና በተለይም በኢትዮጵያ የሚካሄደው ህዝባዊ አመት 37 ሶስቱን አገሮች ለማስማማት እቅድ ሳይኖራት አይቀርም የሚል ግምት የሚሰጡ አሉ። በደቡብ ሱዳን በጤና ተቋሞችና በጤና ረዳ ሰራተኞች ላይ የሚካሄደው ጥቃት እየጨመረ መሄዱን ዎች ሊስት ኦፍ ቺልድረን ኤንድ አርምድ ኮንፍሊክት በተባለ ተቋም የተካሄደ አንድ ጥናት ገለጸ። ባለፉት 2 ዓመታት ከ50 በላይ በሆኑ የጤና ተቋሞች ላይ ጥቃት መድረሱን ጥናቱ የገለጸ ሲሆን ከ750 በሚሆኑ ሁኔታዎች ደግሞ የጤና ረዳቶች እርዳታ እንዳይሰጡ የታጠቁ ኃይሎች የከለከሉ መሆኑን አብራርተዋል። በተለያዩ ቦታዎች የሚገኙ የደቡብ ሱዳን ዜጎችን በማነጋገር የተገኘውን መረጃ መሰረት ያደረገው ይኸው ጥናት መንግስትም ሆነ የታጠቁ ተቋማት ኃይሎች ሆስፒታሎችን ሆን ብለው ከተቆጣጠሩ በኋላ የሕክምና ቃዎችን ዘርፈው መሰዳቸውን ማበላሸታቸውን ማቃጠላቸውን እንዲሁም አንዳንዶቹንም ወደ ራሳቸው ጦር ሰፈርነት መለወጣቸውን ዘግቧል። ይህ በጤና ተቋሞች ላይ የሚደረገው ጥቃት ያስከተለው ውጤት እንደ ኮሌራ አይነቶች በሽታዎች እንዲስፋፉና ህፃናት ይበልጥ እንዲጎዱ አድርጓልም ብሏል። መንግስትም ሆነ ተቋማት ያሉት የጤና ተቋሞች ላይ ጥቃት መፈጸማቸውን ይክዳሉ። በዚምባብዌ የሥራ ማቆም አድማ አድርገው የነበሩና በኋላም በአገሪቱ ምክትል ፕሬዝዳንት ትዛዝ እንዲባረሩ ተወስኖ የነበሩ ከ15000 በላይ የሆኑ ነርሶችና የሆስፒታል ሰራተኞች ሰኞ ሚያዝያ 15 ቀን ወደ ስራቸው ተመለሱ መሆናቸውን ታውቋል። ነርሶቹ ወደ ስራቸው የተመለሱት የሥራ ማቆም አድማውን አቁሞ ሲሆን ድርድሩ እንዲቀጥል ቢደረግም ጥያቄዎቻቸው ገና ያልተመለሱ መሆናቸው ተነግሯል። ነርሶቹ ፎርም ሞልቶ እንዲገቡ ከማድረግ በስተቀር መንግስት የማባረሩን አቋም ተግባራዊ ያላደረገው መሆኑ ታውቋል። ወጣት ዶክተሮችም ተመሳሳይ የሥራ ማቆም አድማ እንደሚያደርጉ የገለጹ ሲሆን እየተካሄደ ያለው ድርድር አጥጋቢ ውጤት ካላሳየ በአጭር ጊዜ ውስጥ ሌላ የሥራ ማቆም አድማ ሊካሄድ ይችላል የሚልም ስጋት አለ። ባንዶክ ቢላዲን ዘበኛና ጠባቂ የነበረው ሳሚ ኤ በሚል ስም የሚጠራው የቱኒዚያው ተወላጅ ጀርመን ውስጥ በቁጥጥር ስር የዋለ መሆኑ ተነገረ። ይህ ሰው ጀርመን ውስጥ መኖር የጀመረው ከ1990 ዓ.ም ጀምሮ ሲሆን በወር 1022 ዶላር በጡረታ ያገኘ እንደነበር የዜና ምንጮች ገልጸዋል። ሰውየው ሊጋለጥ የቻለው በጀርመን ውስጥ የቀኝ አክራሪ ቡድን የሆነው ድርጅት ለምርመራ እንዲቀርብ ባደረገው ጥቆማ ሲሆን እርምጃው የተወሰደው በአካባቢው አስተዳደር ነው። የአይን እማኞች ባቀረቡት መረጃ መሰረት ሰውየው ቢያንስ ከ1992 ዓ.ም በአፍጋኒስታን የቢላዲን ጠባቂ እንደነበር ተገልጿል። ሳሚ ከሚስቱና ከልጆቹ ጋር ቦቹም በሚባል ከተማ የሚኖር ሲሆን ለፖለቲካ ጥገኝነት ያቀረበው ማመልከቻ በ1999 ውድቅ የተደረገበት መሆኑ ይታወቃል። ግብረ ሰይል ይገጥመዋል በሚል የጀርመን መንግስት ወደ ቱኒዚያ ላይልከው ይችላል የሚል ግምት የሚሰጡ አሉ። ለዛሬ ያለን ዜና በዚሁ ተጠናቀቀ።
I'm going to go to the hospital. ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 15 ከሁለት ሰዓት የዳክየ ጉዞ በኋላ ከተራራው ጫፍ ደረስ። አዎ ተራራው ባናቱ ላይ እጅግ በጣም የሚያስገርሙ የተፈጥሮ የመከላከያ ምሽጎች አሉት። እዚህ ከመሸግን የፈለግነውን ያህል ጦር ቢሰለፍብን ጥይቶቻችን እስካላለቁና ውሃና ምግብ ጨርሰን በረሃብና በውሃ ጥም እስካልሞትን ድረስ ብዙ ጊዜ መከላከል እንችላለን። እንዲሳስብ በድንገትና በችኮላ ከመንደሯ ተጣድፈን ስንወጣ በቂ ስንቅ ያለመያዛችን ትዝ አለኝ። እንሳ ምን ትላለህ ብለው ቀኝ አዝማች ላቀረቡልኝ ጥያቄ፣ አዎ ጥሩ ቦታ ነው፣ አጋሽ ኃይል እስኪመጣልን ድረስ እዚህ መሽገን መከላከል እንችላለን አልኳቸው። ኃይል ከየት ይመጣል ብለህ ነው ጌታው አሉኝ ቀኝ አዝማች አሁን በመገረም ጢማቸውን እንደመፈተግ እያሉ። ከዚህ ራቅ ብሎ አምባራዶም የራስ ሙልጌታ ጦር አለ። አሁን ካለንበት ተራራ ጫፍ ትይዩ የግማሽ ቀን መንገድ ርቀት ላይ ሳምሪ ከምትባል ቦታ የራስ ስዩም ሚስት ከ5000 ጦራቸው ጋር ሰፍረዋል። አሁን ካለንበት የተራራ ጫፍና ባቢ አዲ እኩሌታ ቦታ ላይ አብቹ ከ2000 በላይ ከሚሆነው ጦሩ ጋር ከሽፍቶች ጋር እየተዋጋ ሰፍሯል። ቀኝ አዝማች ወልደ ጊዮርጊስን ጠራውና ሁለት ታማኝ ወታደሮችን ወደ ራስ ሙልጌታ የጦር ሰፈር ልከው ያለንበትን ሁኔታ አስረድተው 300 ወታደሮችና የተወሰኑ መትረየሶችን ይዘውልን እንዲመጡ ላኩ። ሌላ ሁለት ታማኝ ወታደሮችን ደግሞ ከራስ ስዩም ሚስት ዘንድ ሳምሪ ልከው እርዳታዋን እንደምንፈልግ እንዲያስረዱ ይላኩ። ሌሎች ሁለት ታማኝና ደፋር ወታደሮችን ወደ አብቹ ልከው ችግር ውስጥ እንዳለን እንዲነግሩት አድርገው ላኩ አልኩና ቀኝ አዝማች ወልደ ጊዮርጊስን ለመንኳቸው። የጦር እርዳታ ልመና ወደ ራስ ካሳ መላኩ ዋጋ የለውም። ከራስ ካሳ የሚመጣ የጦር ኃይል እንኳ ቢኖር እዚህ ቢደርስልን ግፋ ቢል ከአራት ቀናት በኋላ ነው። አራት ቀን ሙሉ ግን በዚህ ተራራ ጫፍ ላይ ያለምንም ስንቅና ውሃ መቆየት አንችልም። ቀኝ አዝማች ወልደ ጊዮርጊስ በዚህች ምሽት ልመናዬን ተቀብሎ ታማኝ ሰዎቻቸውን መርጠው መልእክቴን ሊልኩ ወደ መንደሩ ቁልቁል ገሰገሱ። ከተራራው ጫፍ ገደል ላይ እንደ ውሃ ልክ ተጠርባ ከተዘረጋች ግርግይ ላይ ሰፍረን በታላቅ ትዕግስት ቀኝ አዝማች ወልደ ጊዮርጊስ ኃይል አስተባብረው እስኪደርሱልን መጠበቅ ጀመር። ቀኝ ወታደሮቻችን ቀኑን ሙሉ በተወሰነ ጊዜ እየተቀያየሩ አካባቢያችንን ቢቃኙም ምንም ዝር የሚል ነገር አንነበረም ማምሻው ላይ ቀኛዝማች ወልደ ጊዮርጊስ ብቻቸውን ወደ ምሽጋችን በቃሉ ቀኛዝማችን ገና ከሩክሳያቸው ድምጼን ከፍ አድርጌ ተጣራው ቀኛዝማች ወደኛ እየቀረቡ ሲመጡ እጅጉን በጣም እንደዘኑ ያስታውቅ ነበር ቀኛዝማች ካተገበይ አረፍ ብለው የመንደሩ ሰዎች እኛን ለማዳን የሚያደርጉትን ጥረት በክፋይን እንደሚያዩትና በጎ ፈቃደኞችን አኝተው መልእክቱን ለመላክ ተቸክረው እንደነበርና መከራ አሳመነው የላኳቸው መልእክተኞቹ ምንም ፋይዳ ሳይፈይዱ እንደተመለሱ እዝን ብለው ነገሩኝ። ወደ ራስ ሙሉጌታ የጦር ሰፈር መልእክተኞች ፈጽሞ መጠጋት እንዳልተቻላቸውና የራስ ሙሉጌታ ጦር በጣሊያን ሰራዊት ተከቦ ሲዋጋ ሰንብቶ ትናንት ያምባራዶምን ተራራ ጫፍ ለጣሊያኖች መልቀቁንና የራስ ሙሉጌታ ወታደሮች ዝብርቅርቁ በወጣ ሁኔታ ወደ አምባላጌ ማፈግፈግና መሸሽ መጀመራቸውን የራስ ስዩም ባለቤት ከሳምሪ 5000 ጦሯን ይዛ ከሶስት ቀን በፊት ወደ ስሜን ተራራ መውጣቷንና ለቃው የሄደችውን ሳምሪን ጣሊያኖች እንደተቆጣጠሩት ካስረዱኝ በኋላ በእኛና በራስ ካሳ ጦር መካከል ሰፍሮ ያለውና ከ2000 በላይ ፈጣንና ተወርዋሪ ጦር ያለው አብቢቹም በአንድ ወገን የደጃዝማች ኃይለ ሥላሴ ጉግሳ ሰዎች በሌላ ወገን በትግራይ ሽፍቶች ከታች ደግሞ በጣሊያን ወታደሮች ተከቦ በከባድ ውጊያ ላይ መሆኑንና መልክተኞቹ ወደዚያ ደፍረው ለመሄድ እንኳን ፍቃደኛ ሳይሆኑ እንደቀሩ ባዘነ ልባቸው ቀኛዝማች ወልደ ጊዮርጊስ አስረዱኝ። እንግዲህ ያለን የመጨረሻ እድል በራሳችን መተማመን ብቻ ነው። እንዲህ እጅጉን በጣም ተስፋ አስቆራጭ ሁኔታ ላይ ያለን ጣሊያኖች ወደ ቀኛዝማች ወልደ ጊዮርጊስ መንደር መጠጋት ጀመሩ። ትንሽ ካሰብኩ በኋላ ልክ እንደ መጨረሻ እድል ቀኛዝማችን አድፍጠው ወደሚጠብቁን ሽፍቶች ሂደው በምን መልኩ ነፃ መንገድ ሊከፍቱልን እንደሚችሉ እንዲደራደሩ ላኳቸው። በድርድሩም በርካታ የጭነት ከብቶችና ጠመንጃዎችን ልንሰጣቸው መዘጋጀታችንን ማስረዳት እንዳይረሱም ደጋግሜ አስታወስኳቸው። አሁን ትግስት አጥቼ የሽፍቶቹን መልስ እየጠበቅኩ ነው። ትግስቴ ወደ ማለቆ ሲቀርብ ቀኛዝማች ተመለሱ። እሺ ቀኛዝማች ምን አሉ? ተቀበሉን? እያልኩ ገና ብክ ከማለታቸው ድምጼን ከፍ አድርጌ እየጮኩ ጠየቅኳቸው። ቀኛዝማች በታላቅ አዘን ራሳቸውን አወዛወዙ። ባረማመዳቸው እጅጉን መድከማቸው ያስታውቃል። ግን ከትናንት ጀምሮ ሳይታክቱ ለአንዲት ደቂቃ እንኳ ሳያርፉ ሲንከራተቱ ውለዋል። አሁን የግዳቸውን ከጎኔ ተቀምጠው እምቢ አሉኝ፣ አልተቀበሉኝም አሉኝ። ቀኛዝማች ከጥቂት ጊዜ ዝምታ በኋላ ቀጥለው ሽፍቶቹ አሁን ያለንበትን ሁኔታ አሳምረው ያውቃሉ። ምንም ስንቅና ውሃ እንደሌለን አውቀዋል። መጀመሪያ በረሃብና በውሃ ጥብ ሊቀጡንም ወስነዋል። አዲሱ ሹማቸውማ ያለ ውሃ ግፋቢል 3 ቀን ብትችሉ ነው፣ ከ3 ቀን በኋላ የማጥቃት እርምጃ እንወስዳለን፣ እንዘምትባችኋለን። ከዚያ ሁላችሁንም ከፈጀናችሁ በኋላ ያሻንን ያለ ከልካይ እንወስዳለን እያለ ፎከረብኝ አሉኝ። ምንም የሚጠጣ ውሃ የለንም። ለሰማዩ ቀረብን መሰለኝ ገደሉን ተንተርሰን ቁጭ ባልንባት ግርግይ ላይ ፀሐይዋም ያለ ገላጋይ እየወቃችን ነው። ብቻዬን ተቀምጬ እንዲህ መላው ከጠፋ ፍሱም ተስፋ አስቆራጭ ሁኔታ እንዴት እንደምንወጣ ያለማቋረጥ አስባለሁ፣ አወጣለሁ፣ አወርዳለሁ። እያንዳንዷን እድል እንደ ጸጉር እየሰነጠቁ አፍሰለስላለሁ። ግን ሐሳቤን አሰባስቤ ይሄ ነው የምለው ቁርጥ ያለ ሐሳብ ሳይኖረኝ በግማሽ እንደ እንቅልፍ በግማሽ ደግሞ እንደ ቅዠት ነገር ያዘኝና ከኔ ትንሽ ፈንጠር ብለው የሚመክሩትን ባላምባራስ ኪዳነ ማርያም ልጅ ወልደ ገብርኤልንና ቀኛዝማች ወልደ ጊዮርጊስን በውይይታቸው ትቼ በሐሳብ እልም ብዬ ጠፋው። አዎ ነገሩ የሆነው ያኔ ሊስተርላ በተሰቦ በሽታ በድንገት የሞተ ሰሞን ነው። በዚያን ሰሞን ከሁለቱ ራሶች ዘንድ በተደጋጋሚ እኔ ኮሎኔል ኮናቫሎቭና ደጃዝማች አበራ ተጠርተን በተደጋጋሚ ልጁን እንድናቆመው ትዕዛዝ ተሰጠን። ግን አብቹን ማቆምና ወደ ጦሩ እንዲመለስ ማድረግ ማናችንም አልተቻለንም ነበር። ታዲያ አንድ ቀን ቀኛዝማች ሸህ ሁሴን አባወርቁ በጣም ተቆጥተው ወደኔ መጡና የሆነ ምስጢር ነገሩኝ። እኔም እሳቸውን ይዤ ኮሎኔልን አስጠራውና ከደጃዝማች አበራዋሻ ተሰብስበን መምከር ያዝ። ቀኛዝማች ሸህ ሁሴን አባወርቁ የሰሙትን ምስጢር ለደጃዝማች አበራ ሲነግሩት ያለወትሮ በጣም ተበሳጭቶ በከፍተኛ ድምጽ ሊሆን አይችልም ሊሆን አይችልም ያለ ጮኸ። ነገሩ እንዲህ ነበር። አብቹ ዝናው እየሰፋ ቀን በቀን የጦር ቁጥር እየጨመረ ሄዶ እንዲያውም በመጨረሻ ሰዓት ላይ አንድ ሀብቶም በሚባል የሃማሴ ልጅ የሚመራ ወደ 300 የሚሆኑ የኤርትራ ተወላጅ ወታደሮቹን ይዞ ከልጁ ጦር ጋር ተቀላቀለ በተባለበት ሰሞን የትግራይ መንደሮች ከመቼውም ጊዜ በላይ መጨስ ጀመሩ። እናም ይሄ ወሬ ከሁለቱ ራሶች አልፎ ከአጼው ጆሮ ይደርስና አጼ ኃይለ ሥላሴ በሬዲዮ ለሁለቱ ራሶች ቀንጭን ትዕዛዝ ይሰጣሉ። ያም ልጁን አቁሙት የሚል። አዎ አጼው ንጉሠ ነገሥቱ አሁንም ጦርነቱን በሰላም እፈታለሁ ብለው ተስፋ ያደርጉ ስለነበር እንዲህ እንዳብቹ አይነት አርበኞች የጠላትን ጦር ድንገት እየደረሱና አደጋ እየጣሉ የከደሉትን ገለው የዘረፉትን ዘርፈው እንዳመጣጣቸው ድንገት ውልቅ የሚሉት ነገር አጼው አሁንም ተስፋ በሚያደርጉት ሰላም እንቅፋት እንዳይሆንባቸው በመስጋት በቀጭኑ ትዕዛዛቸው ልጁን አቁሙት ብለው ሁለቱን ራሶች አዘዟቸው። በአርበኛው የልጁ ጦር ላይ የሁለቱ ራሶች ጦር ሊዘምትበት እንደተዘጋጀ ነበር ቀኛዝማች የሰሙት ምስጢር የሚያስረዳው። እና ከብዙ ውይይት በኋላ አብቹን በዘዴ ወደ ደጃዝማች አበራ የጦር ሰፈር አምጥተን አፍረንም ቢሆን ልናስቀረው አሰብንና ምክንያት ተፈጥሮ መልእክተኛ ልንልክበት መልእክተኛውም አብቹ የሚያምነው ሰው የቅርብ ጓደኛው አንበሳ እንዲሆን ተወሰነ። መጀመሪያ አንበሳ ዋሽቶ አብቹን በማስያዙ ለመተባበር ፈቃደኛ አልነበረም። በኋላ ላይ ደጃዝማች አበራ ለብቻ ወስዶ አንበሳዬ ይማ እኔ ጤነኛ አይደለሁ አሁን አብቹ ጠላቱ ስለበዛ ከበው ሳይገሉት በፊት ሄደ አበራ በሞት አፋፍ ላይ ነውና ቶሎ ድረስ ብትለው በእኔ አይጨክንምና ቶሎ ይመጣል ከዚያ መከረም ለምኝም ቢሆን እዚሁ አስቀረዋለሁ ብሎ ደጃዝማች አንበሳን ካሳመነው በኋላ ወደ አብቹ ወደማይታወቀው የልጁ የጦር ሰፈር ላከው። አዎ አንበሳ ለአብቹ መልእክቱን በትክክል እንደሚያደርስና አብቹም የጦር አለቃው በሞት አፋፍ ላይ ሆኖ ሲጠራው ሳይውል ሳያድር እንደሚመጣ እርግጠኛ ሆነ። አብቹ ጨለማን ተገና አድርጎ ማታ ሲመጣ እያንዳንዳችን ምን ማድረግ እንዳለብን ስንወያይ በጠራራው ፀሐይ አብቹ ድንገት ከቻለ ሸበጥ ጫማ አድርጎ አጭር ቁምጣ ታጥቆ በጣም ሰፋ ያለ እጅጌ ጉርድ ኮቱን በወታደር ቀበቶ ጥፍር አርጎ ያሰረ ጨበሪያም ልጅ ድንገት ከዋሻው ዘው ብሎ ገብቶ ካንዱ ጥግ ሲቆም እዚያ ዋሻ ውስጥ ያለን ሰዎች ሁሉ አፋችንን ከፍተን ቀረን። አብቹ ነበር። መሳሪያ አልታጠቀም። ግን እዚያ ሰፋ ባለና በወታደር ቀበቶ ጥብቅ አርጎ ባሰረውና ቡፍ ባለው ኮት ውስጥ ሽጉጡን እንደወሸቀ ጥርጥር የለውም። እንዲህ ሁላችንም ተደናግጠን ዝም እንዳል ደጃዝማች አበራ አሽከሩን በአይኑ ጠቀስ ሲያደርገው አሽከርየው ሹልክ ብሎ ወጣ። የአሽከርየው አወጣት ከዋሻ ደጃፍ ላይ ዘብ የቆሙትን ወታደሮች ለመጥራት እንደሆነ ሁላችንም ገብቶናል። እርግጠኛ ነኝ ካሳሳቁ አብቹም በደንብ ገብቶታል። ብዙም ሳይቆይ አሽከርየው እጆቹን ወደ ላይ አንስቶ ከጀርባው መሳሪያ ተደግኖበት ወደ ዋሻው ተመለሰ። አሁን አፒቹ ከዋሻ ውጭ ኃይል እንዳለውና በደም አስቦበት እንደመጣ ሁላችንም በዚያች ዋሻ ውስጥ ያለን ሰዎች ገባን። ምርኮኛ መሆናችን ነው እንዴ አፒቹ? ሲል ኮሎኔል ኮናቫሎቭ እንደተቀመጠ አረቀውን በትንፋሽ ጨልጦ ጠየቀው። በፍጹም ኮሎኔል በፍጹም ማን የማን ምርኮኛ ይሆናል ጌታው? ሲል መልሰና ወዲያው ቀጥሎ ለምን ግን ደጃዝማች ለምን? ሲል ደጃዝማችን ጠየቀ። አሁን ደጃዝማች ትንሽ አሰብ አድርጎ ሁለቱ ራሶች ያሰቡለትን ድግስ ፍርጥርጥ አርጎ አስረዳው። እንዲህ ደጃዝማች አፒቹን ሲያስረዳው አፒቹ በዝምታ ያደምጥና ግን ለምን ግን ለምን እያለ በተደጋጋሚ ይጠይቃል። ያጺውን ፍላጎት ኮሎኔልም እኔም በወክቦጉል እናስረዳው ሞከርን። ይሁን እንጂ ያፒቹን ግን ለምን ጥያቄ መመለስ የቻለ ሰው አልነበረም። አፒቹ ተሰናብቶን ከመሄዱ በፊት ግን አንድ እስከ ህይወቴ መጨረሻ ድረስ የማረሳው አጭር ንግግር አድርጎ ነበር። ደጃዝማች ገና ከሰላሌ ስንነሳ ታማኝነቴን በምኒልክ ስም ቃል የገባሁት ላንተ እንጂ ለሽማግሌዎች ወይም ለንጉሱ አይደለም። እኔ ንጉስ አይደለሁም ተራ ወታደር እንጂ። እና እኔ ሁለት ሶስት ወር ደሴ ተጎልቼ ጣሊያኖች እጄን እስኪይዙኝ አልጠብቅም። ላንተ ግን አሁንም በምኒልክ ስም በምኒልክ አምላክ በድጋሜ ቃሌን እሰጣለሁ ላንተ ሞታለሁ። ተመለስ ላልከው ግን የት ነው መመለሰው? ምንስ መመለሻ ቤት አለኝና እዚህም እዚያም እሳት እየነደደ እንዴት ቁጭ ልበል? ሽማግሌዎቹ ጦር ሊሰዱብኝ አስበው ከሆነ ደግ ምንም ችግር የለም። ግን እኔ ከነሱ ጠብ እንደሌለኝና ያገሪ ታማኝ ወታደር እንደሆንኩ አስረዳልኝ። ስማኝማ ደጃዝማች ምናልባት ካልተገናኘን እማማን ደስተኛ እንደነበርኩ ንገራት። በእሳተ ገሞራ መሃል ማለፍ ቢኖርብኝም ወደ ሰላሌ እመለሳለሁ ነበር ያለው። አዎ በእሳተ ገሞራ መሃል ቢሆን ይቺ አፒቹ ቃል ትልቅ ወኔ ሰጠችኝና ከገባሁበት የቀን ቅዠት እንደመባነን ብዬ ላቤን በሸማዬ ጠራርጌ ወደ እነ ልጅ ወልደ ገብርኤል ለመሄድ ስነሳ እነሱም ምክራቸውን ጨርሰው ኖሮ ከተቀመጡበት ተነስተው ወደኔ መጡ። ወዲያው ባላምባራስ ኪዳነ ማርያም ወደፊት ጠጋ ብለው አጠር ያለሽ ንግግር አደረጉ። ግዴለም ፈረንጅ ጌታ አይዞህ ሁላችንም መሞት አለብን። አዎ አሁን መክረን ጨረስ ግን አንተን ከመግደላቸው በፊት እኛን በሙሉ መግደል አለባቸው። አንድ ሰው እስኪቀር ድረስ እንሞትልሃለን አሉኝ። ከኔ በፊት ለኔ ለመሞት መወሰናቸው አንጀቴን በላው። በእነሱም ቆራጥነት ቆራው። ይሁን እንጂ ምንም ጥቅም አልነበረውም። በምንም መልኩ ቢሆን ከዚህ ገደል ከዚህ የተራራ ጫፍ ገደል ስር ተቀምጠን ሞትን መጠበቅ የለብንም። በተገኘ አጋጣሚ ከዚህ ተራራ ጫፍ ተነስተን በጠላት ጦር መካከል እየተዋጋን ለማምለጥ መሞከር አለብን። አዎ በእሳተ ገሞራ መሃልም ማለፍ ቢኖርብን እያልኩ ላስረዳቸው ሞከርኩ። እያንዳንዱን የማምለጫ መንገድና ዘዴ በዝርዝር ተወያየንበት። ልክ ጨለምለም ከማለቱ በአንድነት ተነስተን ሽፍቶች ሳይዘጋጁና ሳይጠብቁን ድንገት አደጋ ጥለን ሲበታተኑ እንደምንም ብለን ወደ አምባላጌ ለመዝለቅን ሞከር። ከተሳካልን እስከ ደሴ ድረስ ገፍተን ከአጼው ጦር ጋር እንቀላቀላለን። ካልሆነልንም እንደምንም ብለን ከራስ ሙሉጌታ ጦር ሰፈር ለመድረስ መጣር አለብን አልኳቸው። አይ አይ ጌታው ፈረንጅ ይሄማ የማይሆን ነገር ነው። አይሆንልንም፣ አይሳካልንም። ወደ ደቡብ የሚወስዱት መንገዶች በሙሉ በጣሊያን ጦር ተይዘዋል። በደንብም ይጠበቃሉ። ተራሮች በሽፍቶች ተሞልተዋል። አሁን እንደ ተራበ ጅብ አፋቸውን ከፍተው የሚጠብቁን ጅቦች ዛሬ ብናልፋቸው ነገ ሌሎች ጅቦች ቁርስ ያደርጉናል። በተለይ አንተን ፈረንጁን አንዲት ስንዝር መሬት አያስከዱም። ባሁኑ ጊዜ እንኳን ፈረንጅ የኛም ሰው አንዲት መንደር መሻገር አይቻለው። ብቻ ሁሉም ባንድ ድምጽና በተመሳሳይ ሁኔታ ሐሳቤን ያስተባብሉብኛል። እሺ በቃ በሌላ መንገድ እንሄዳለን እንጂ መተው እስኪ ጨፈጭፉን ተቀምጠን አንጠብቃቸው። እንደና እንደገና በሌላ ዘዴ ላሳምናቸው እሞክራለሁ። ግን ከሁሉም ጓዶቼ አይን የሚነበበው አንድ ነገር ብቻ ነበር። ሁሉም እቺን የተራራ ጫፍ ይዘው እስከ መጨረሻው ድረስ ተዋግተው ለመሞት ቆርጠዋል። አዎ የጊዜ ጉዳይ ብቻ እንደሆነና ሞት አይቀሬ መሆኑን ሁሉም በደንብ አሳምረው ያውቃሉና መሞታቸው ላይቀር ለምን በከንቱ ይድከሙ? ላይሆን ነገር በዚህ ፍጹም ተስፋ አስቆራጭ በሆነ ሁኔታ ላይ ይያለን። አሁን አብረውኝ ያሉትን ሹሞች እንደገና ከብዙ ድርድር በኋላ ከዚህ የተራራ ጫፍ ላይ ወርደን ለማምለጥ መሞከር እንዳለብን ማሳመን ተቻለኝና የማምለጥ እቅዴን ተግባራዊ ለማድረግ ዝግጅቴን ጀመርኩ። ዛሬ ወደ ማታ ወደ ሰሜን ጥቃት እንሰነዝራለንና ጨለማን ተገን አድርገን ሁላችንም ባንድ ላይ ተሰባስበን ለመጓዝ ያዳግተን ይሆናል። ግን ትልቅ የሚባለውን መስዋዕትነት ከፍለንም ቢሆን እንደምንም ለማምለጥ ሞክረን የመቶ ሞቶ በህይወት የቀረ ወታደር ሁሉ ጊባ ወንዝ ዳር እንድንገናኝ አልኳቸው። እኔ እንዲህ በድፍረት ስናገር እስካሁን ተቀምጠው ያዳምጡ የነበሩት ባላምባራስ ኪዳነ ማርያም ከተቀመጡበት ተነስተው ፊቴ ቆቡና አሁንት ከን ነው ጌታው እንዲህ ንሽፍቶች ሳይጠብቁን ድንገት ተነስተን እየተታኮስን ወደ ራስካ ሳይጦር ሰፈር ለመድረስ እንሞክራለን ካሉ በኋላ ንግግራቸውን በመቀጠል ወደ ጦራችን ዞር ብለው ከቃኙ በኋላ ምናልባት ራስካሳም ተንቤን ላይኖር ይችላሉ። ምናልባት አብያዲም በጣሊያኖች እጅ ወድቃ ይሆናል። ግን ምንም አይደለም። እኛ ግን እጅ አንሰጥም። ጠላቶቻችንን እንዳርበኛ እንወጋቸዋለን። እኛንም አንተ ትመራናለህ አሉ። እኔም ከባላምባራስ ኪዳነ ማርያም ቀጥዬ በእቅዳችን መሰረት ቀንቀን ተደብቀን ይየዋል ለዲል ለዲት ባነስተኛ የጣሊያን ጦሮች ላይ ሳይታሰብ አደጋ እየጣልንና መንገድ ያስለቀቀ ቀስ በቀስ ወደ ሰሜን እናመራለን። በእያንዳንዱ አለሪት በጠላቶቻችን ላይ አደጋ እየጣል በዚያው ልክ በፍጥነት እየተጓዝ ወደ ሰሜን እንገሰግስና የራስ ካሳን ጦር እንይዛለን። ከዚያ ባይሆን ከጦሩ ጋር እስከ መጨረሻው ድረስ እንዋጋለን አልኳቸው። ባላምባራስ አሁን ፈገግ ይያሉ እንዴማ ከገፋን ምናልባት እስከ ደሴም መዝለቅ እንችል ይሆናል። የእግዚአብሔር ፈቃዱ ከሆነ ደግሞ እስከ አዲስ አበባ ምን ገፋለን። ብቻ እሱ ያውቃል እግዚአብሔር ያውቃል አሉ። ከዚህ የባላምባራስ ኪዳነ ማርያም ንግግር በኋላ ሁሉም ወታደሮች ውስጥ ልክ አዲስ ህይወት እንደተዘራበት ሁሉ ሁሉም ያላንዳሽ ማቅማማት የባላምባራስን ሐሳብ ተቀበሉት። ወታደሮቻችን አሁን አንድ ባንድ እየተነሱ ወደኔ በመምጣት በቀኝ እጃቸው ጠመንጃቸውን እንደጨበጡ በተጠንቀቅ በመቆም መሐላ መግባት ጀመሩ። በምኒልክ አምላክ እስከ የመጨረሻዋ የደም ጠብታ ድረስ ላንተ ለፈረንጅ ጌታ አዋጋለሁ። ምን ጊዜም ለጣሊያኖች እጄን አልሰጥም። ጌታው ካንተ ጋር ዳገሬ እየተዋጋሁና አንተን ከጠራቶች እየጠበቅ ከኢትዮጵያው ጦር ጋር እቀላቀላለሁ ወይም እወድቃለሁ። ሁሉም በተመሳሳይ ሁኔታ ከፊቴ በተጠንቀቅ እየቆሙ በምኒልክ አምላክ ስም እየማሉ ታማኝነታቸውንና ቆራጥነታቸውን አረጋግጡልኝ። አዎ ኢትዮጵያዊ በምኒልክ ስም የገባው ቃል ቅዱስ ነው። መንግዜም አይሽራውም እና ለሁለት ቀንም ቢሆን በዚህ ሁኔታ ያርበኞች መሪ ሆንኩ። ወዲያው ሁላችንም ላንዳፍታ ቆም ብለን የምንሊክ አምላክ ይረዳን ዘንድ ለምን ጸለይን። ገና አዲስ አበባ ያለው በርካታ አውሮፓውያን ኢትዮጵያውያን አደጋ ላይ በሆኑ ጊዜ ብቻህን ጥለው ይጠፋሉ ወይም ለጠላት አሳልፈው ይሰጡሃል አሊያም ይገሉሃል ወዘተ ብለው አስጠንቅቀው ነበር። ታዲያ እነሆ ዛሬ እነዚያ አውሮፓውያን እውነት እንደሌላቸውና ኢትዮጵያውያን በምኒልክ ስም የገቡት ቃለ መሐላቸው ቅዱስ እንደሆነና በምንም ኃይል እንደማይሻር አየው። አሁን የነዚህ ወታደሮች አርበኞች መሪ ነኝና ተፈጥሮ የጨለማ ጥላዋን ዘርግታ ከጠላት ስትሸፍነን ወታደሮችን የተራራውን ጫፍ ለቀን ከተራራው በስተጀርባ በኩል ቁልቁል እንድንወርድ ወደፊት ብዬ አዘዝኩ። ከነበርንባት የተራራ ጫፍ ላይ ሆነን እንደቃኘ ነው አሁን የመረጥነው የተራራውን ጀርባ የጣሊያኖች ጦር ወሮ እታች ረባዳው ቦታ ላይ ድንኳኖቹን እንደ ባህር ዘርግቶ እዚም እዚያም እሳት እያነደደና በጄኔሬተር የሚሰራውን ኃይለኛውን መብራት በተራራው ወገብ ላይ አሁንም እያበራ ተራራውን ይቆጣጠር ነበር። ከተራራው ጫፍ ገና ከቀፎው እንደወጣ ንብ ግር ብለን ቁልቁል ስንወርድ ከተመንጃ የሚተኮሱ ጥይቶች መንጣጣት ጀመሩ። እንዲህ እኛን ዙሪያ ገባውን አጥረው የምንሆነውን ይጠብቁ የነበሩት የትግራይ ሽፍቶች ላይ ከተራራው ጫፍ ላይ የሆነ ነገር እንደተፈጠረ ስለገመቱ ተኩስ ከፈቱብን። ለዚህ ተኩስ እኛም አጸፋውን እየመለስ አቀርቀረን ቁልቁል ወረድ። በዚህ ሁኔታ ከያቅጣጫው ተኩስ በተኩስ ሆነ። ጥቅጥቅ ያለ ጨለማ ስለነበር ከየትና ማን በማን ላይ እንደሚተኩስ እንኳ አይታወቅም ነበር። በዚህ አጋጣሚ የጣሊያን ጦር ቃኝና ተረኛ ዘቦች ይህ ተኩስ የኢትዮጵያ ወታደሮች በእነሱ ላይ የከፈቱት የጥቃት ዘመቻ ስለመሰላቸው እነሱም በዚሁ ጥቅጥቅ ባለ ጨለማ መትረየሶቻቸውን አናገሯቸው። ጣሊያኖች እንዲህ ጥቅጥቅ ባለ ጨለማ ምንም የሚያዩት ጠላት ባይኖራቸው እንዲያው ዝም ብለው በይሆናል በመትረየሶቻቸው የተራራውን ወገብ ይወግሩት ጀመር። እኛ ሁላችንም ወደ መሬት አጎንብሰን መሮጣችንን ቀጥለናል። የጥይት ሩምታ ሲበዛ ባገኘነው ቦታ እንወድቅና በሆዳችን እንደ እባብ እየተሳብ ተኩሱ ረገብ ያለ ሲመስል ደግሞ አሁንም ከመሬት ላይ በግማሽ ብቻ ተነስተን እንዳጎነበስ ስንሮጥ እንደገና የተኩሱ ዶፍ ጠንከር ሲል ከመሬት ወድቀን በደረታችን ስንሳብ በየጥሻው ስንሽለቆለቅ ጠንካራ ቆንጥሮች ልብሶቻችንን ቀዳደው ቡትቱ ሲያደርጉት ጠንካራ ያጋምና የተለያዩ ሾሆች መላ ሰውነታችንን ሰነጣጥቀው ደም በደም ቢያደርጉንም ምንም ሳይሰማን አሁንም ወደፊት እየገፋን ነው። በአንድ አጋጣሚ አካባቢን ቃኘት ሳደርግ ከተራራው ጫፍ ስንነሳ ጀምሮ አብረውኝ የተነሱት አምስት ወታደሮች አሁንም ሁለቱ ከነፊት አንዱ ከግራ ሌላው ከቀኝ የመጨረሻው ከጀርባ የሆነው እኔን መሃል አስገብተው ከሁሉም አቅጣጫ አጥረውኝ አብረውኝ ስወድቅ ይወድቃሉ፣ ስነሳ ይነሳሉ፣ ስሮጥ ይሮጣሉ፣ በሆዴ ስሳብ አብረውኝ በሆዳቸው ይሳባሉ። እስከ መጨረሻው በገዛ ገላቸው ሊከላከሉኝ ቆርጠው የተነሱ ምርጥ የኢትዮጵያ የቁርጥ ቀን ልጆች ለሰከንድ እንኳ ካጠገቤ ሳይርቁ ይከተሉኛል፣ ይጠብቁኛል። እድለኞች ነን። የትግራይ ሽፍቶች እንዲህ ጠንካራ የጣሊያን ጦር በሰፈረበት የተራራው አቅጣጫ ለማምለጥ ይሞክራሉ ብለው ስላላሰቡ ይህንን የተራራውን ጀርባ የሚጠብቁት ሽፍቶች ኃይል በጣም ደካማ ነበር። እንዲህ ስንወድቅ ስንነሳ በሆዳችን ስንሳብ ስንጎተት እንደገና ተነስተን አጎንብሰን ስንሮጥ ምን ያህል ጊዜ እንዳለፈ እንኳ ልብ አላልንም። አንድ ሰዓት፣ ሁለት ሰዓት፣ ሶስት ሰዓት አላውቅም። ስለ ጊዜ ማሰብ አቁሜያለሁ። ቢሆንም ብዙ ርቀን እንደሄድ እገምታለሁ። ወይም ደግሞ አሁን ከጀርባችን የምንሰማው የተኩስ ድምጽ ራቅ እያለ ሄዷል። ብዙም ሳይቆይ ይሄ የተኩስ ድምጽ ተንከር ብሎ መስማት ጀመረ። አው ጣሊያኖች በዚህ ለሊት የጥቃት ዘመቻ ከፈቱብን ብለው ባሰቡት የኢትዮጵያ ጦር ላይ መልሶ የማጥቃት ዘመቻ ከፈቱበት። እንዲህ አይነት ሁኔታ ጣሊያኖች ባለማወቅ የራሳቸውን አጋሮች የትግራይ ሽፍቶችን በመድፍና በመትረየስ ደበደቧቸው። ለሊቱን ሙሉ በየጥሻው በዚያ ድቅድቅ ጨለማ እንጨቱ ሾሁ ቆንጥሩ ስለታማው ሾፌ ድንጋይ ሳይቀር ሰውነታችንን እየቀደደ ስጋችንን እየወጨቀው ብዙ ወጥመድ የበዛባቸው ሰርጦችን ወርደንና ወተን ገደል እየቧጠጥ መገስገሳችንን ቀጠል። በዚህ መልኩ የተራራውን ጫፍ ለቀን ወርደን ከዚያ ተራራ ተጓራባሽ ከሆነ ሌላ ተራራ ወገብ ላይ ወተን አሁንም ተራራውን ለመውጣት እየቧጠጥን ነው። አሁንም ከርቀት የጣሊያን መድፍና መትረጀቶች ሲያጓሩ ይሰሙ ነበር። አልፎ አልፎም ከኛ ወገን ከቀዳሚው ጦራችን አንድ ወይም ሁለት ጥይቶች ሲጮሁ ይሰማል። ይሄም የኛ ወታደሮች የሚጠረጠር ነገር ከፊት ለፊታቸው ሲደነቀር የሚተኩሱት ነበር። በዚህ መልኩ ለሊቱን ስንፈረጥጥ አድረን አሁን መንጋት ጀመረ። በዚህ ጊዜ ከፊት ለፊታችን ሰው የማይኖርባቸው ወናጎጆች አገኘን። ጎጆቹን እንዳለፍ የጊባ ወንዝ ስትንሿሿ ሰማንና ድምፁን ወደ ሰማንበት አቅጣጫ ገሰገስ። ከጊባ ወንዝ ዳርቻ ስንደርስ ቀዳሚው ጦራችን ቀድሞ ነርሶ ኖሮ በታላቅ ደስታ ተቀበለን። ብዙም ሳይቆይ ሌሎች በቡድን በቡድን እየሆኑ ደረሱ። ሁለት ወታደሮች ብቻ በቀጠሮ ቦታ መድረስ ሳይቻላቸው ቀረ። በዚህ የሌሊት ፍርጠታችን ሁለት ምርጥ ወታደሮቻችንን አጣል። ምንም እንኳን ሁለት ወታደሮቻችን ከተከበብንበት የተራራ ጫፍና ከከበበን 10 እጥፍ ጦር ጋር ለማምለጥ ባደረግነው ጀግንነት የተሞላበት ጀብድ መስዋዕትነት ቢከፍሉም መስዋዕቱ ከባድ አልነበረም ማለት ይቻላል። ወዲያው ጊዜ ሳናጠፋ አጭር ምክር አደረግን። የደከመው ሰው አለ? ስል በወታደሮች መሃል ቆሜ ጠየቅኩ። እኔ ራሴ ከዚህ አስቸጋሪና ረጅም እረፍት የለሽ ሩጫ በኋላ ከሚቻለኝ በላይ እጅጉን በጣም ደክሞኛል። ቢሆንም አሁን ምንም ጊዜ ማጥፋት እንደሌለብን ተረድቼ ነበር። ቢያንስ ለተወሰነ ጊዜ ለአንዲት ወይም ለግማሽ ሰዓት ጋደም ብል ምንኛ ደስ ባለኝ። ግን ፈጥነን ወደፊት መግፋት አለብን። ወደ ራስ ካሳ። አዎ፣ በፍጥነት ተጉዘን ከራስ ካሳ የጦር ሰፈር በመድረስ ለራስ ካሳ ምን አይነት ትልቅ አደጋ ወደ አብያዲ እያመራ እንደሆነ ማሳወቅ አለብን። ከፍተኛና በጣም አደገኛ የጣሊያን ጦር ወደ አብያዲ ጓሮ በመግባት ላይ መሆኑን ለራስ ካሳ መናገርና ማስጠንቀቅ አለብን። ከኛ መካከል የደከመው ማን ነው? በድጋሚ ጠየቁ። ማንም ሲሉ ወታደሮቻችን ባንድነት መለሱ። ሳይደክማቸው ቀርቶ ሳይሆን ያለንበት ሁኔታን ጠንቅቀው ተረድተውታል። በቃ በጉዟችን ቀጥለን ያለምንም ረፍት አብያዲ ለመድረስ እንሞክራለን። በዚህ መልኩ ከገሰገስ ነገ ጠዋት ረፋዱ ላይ ከራስ ካሳ ጦር ሰፈር መድረስ ይቻለናል አልኩ። ሁሉም ያላንዳች ቅዋሜና ማንገራገር ተስማሙ እና ወዲያው ጉዟችንን ቀጠል። የጉዟችን መስመር ትንሽ ቀልበስ አድርገን እንዲህ እሾህና ቆንጥር ከበዛበት ጫካ ውስጥ ወጥተን የጊዛን ወንዝ ዳርቻ ተከትለን መጓዝ ስንጀምር፣ ጠንቃቆች መሆን አለብን ጎበዝ ከማለቴ ካፌ ቀበል አድርገው ልክ ነህ ጌታው፣ መጠንቀቅ አለብን አሉና ባለምባራስ ኪዳነ ማርያም ጠንከር ጠንከር ያሉ ወታደሮችን መርጠው እንደ ቀዳሚና ቀኝ ጦር ወደፊት ላኳቸው። በዚህ መልኩ ገና 20 ደቂቃ እንኳን ሳንጓዝ የቀዳሚው ጦራችን አከታትሎ ሁለት ጥይት ተኮሰ። مدیاو بالام براس دعمو شفتا یه تابتون استنا یارو سیرکمو سمانا چاو شفتوچو بتان تکی سرنا برونا یه نیانم بزات سیگن زبو بفترت منگر لکاولن ششو یه گیبان ونز دارچا اندگنا لکن کفیتا چین یه میهدو کدامیتور پمیک ادلدن منگر یه تشلکو لک نسن نگوازولن ከከተ በኋላ ተመልሰን ከጊባ ወንዝ ዳርቻ ደረስን አሁን ከወንዝ ዳርቻ ወደ ታች ወርደን ከጊባ ወንዝ ውስጥ ገባን ቀዝቃዛው ውሃ እስከ ጉልበታችን ድረስ ወጥቷል በውሃው እየተንቦራጨቅ ጉዟችንን ቀጠል እንደገና ከውሃው ወጥተን የወንዙን ዳርቻ ይዘን ስንጓዝ ሶስት የጣሊያን አውሮፕላኖች መጥተው ጥቂት ሲዞሩ ከቆዩ በኋላ ተመልሰው ሄዱ ግን ብዙም ሳይቆይ ተመልሰው መጡ አብራሪዎቹ በትክክል አይተውናል እናም አውሮፕላኖቻቸውን በጣም ዝቅ አርገው በማብረር እየዞሩ በአውሮፕላኖቹ ውስጥ በተጠመዱ መትረየሶች ይደበድቡን ጀመር ይህ የመትረየስ ድብደባም አልበቃ ብሏቸው በትናንሽ ቦምቦች ሳይቀር ወገሩን ደበደቡን ነዚህ ከሰማይ ላይ የሚወረወሩ ቦምቦች መሬት ድርሰው ሲፈነዱ የሚያስነሱት አዋራ አፍኖ ሊገደን ከመድረሱም በላይ ካንድ ርምጃ በላይ ማየት አላስቻለንም ነበር እናም ሁላችንም ምንም መከላከያ ከሌለው ሜዳ ላይ ተኝተን የሚሆነውን እንጠብቃለን ዲዮስ አስበው እኔም እንደ ኢትዮጵያውያን ሁሉ ፋታሊስት ሆኛለሁ አሁን የጣላት የቆርቆራ ሞራዎች ስራቸውን ጨረሱ መሰለኝ ሜዳ ላይ ተኝተን አዋራ እንደለበስ ጥለውን ወደ ተፈራቸው ወደ መቀሌ በረሩ ተነቱ የአውሮፕላኖቹ አብራሪዎችም ሆኑ መትረየስ ተኳሾቹ መጥፎና የማይረቡ ተኳሾች መሆን አለባቸው ምክንያቱም በዚህ ተኩሳቸውና የቦምቡር ጅብኛቸው ሁለት ወታደሮቻችን ብቻ ነበሩ ቀለል ባለ ሁኔታ የቆሰሉት ወታደሮች ቆስላቸው ይሄን ያህል ከባድ ሆኖ መንገድ የሚያሰናክላቸው ስላልነበር ቆስሎቻቸውን በሸማራፊ እንደነገሩ አስረንላቸው በጉዟችን ቀጠል በዚህ ሁኔታ ነፍሳችን ልትወጣ እስክትቀረብ ድረስ ድክም ብለን የገዛ ሬሳችንን እየጎተት ኪዳነ ምህረቱ ደረስ ኪዳነ ምህረቱ ካልሞቱት ሬሳዎች ዋሻ ቀበሌ እዚህ ሽፍቶች ደፍረው ድርሻ ይሉም በሽታ ይፈራሉ ጥቅጥቅ ካለው የኪዳነ ምህረቱ ጫካዎችን ወደ ግረግረጉ ሳንጠጋ በደረቁ መሬት ላይ ተኛን ምንም የምንለብሰው ብርድ ልብስም ሆነ ሸማ የለንም ልብሶቻችንንም አጋምና ቀጋው እየቦጨቀ አስቀርቶት በላያችን ላይ የቀረው ጨርቅ ምን ተፍረታችንን ይሸፍን እንደው እንጂ ፍርቃናችንን ነን ማለት ይቻላል ደክመናልና ሜዳው ላይ ዝም ብለን እንደ ከብቶች ተጋደምን ከረግረጉ መሬት ላይ ቀዝቀዝ ያለ አየር ይነፍሳል ይህ ነው የሚባል ቢምቢም ሆነ የወባ ትንኞች መከላከያ መረብ ቀርቶ ፊታችንን የምንሸፍንበት ጨርቅ ሳይኖረን እንዲሁ እርቃናችንን በሜዳው ላይ ተዘረጋል ባጭር ጊዜ ውስጥ በወባ ትንኞች መላ ሰውነታችንን ምንነደፍም ህመሙ ሳይሰማን እንቅልፍ ጭልጥ አርጎ ወሰደን እኛ እንዲህ ድክም ብሎን ስንተኛ በአየሩ ላይ በመቶ ሚሊዮኖች የሚቆጠሩ ትንኞች ክንፍ ይርገበገባል ከኛ ትንሽ ራቅ ብሎ የሚያስካኩ ደስተኛ ጅቦች ሆት እንኳ ሳይከሰከሰን ለረጅም ሰዓት ተኛን እኔንማ እንኳን የነዚህ ጅቦች ጩኸት ቀርቶ ላጭር ጊዜ ከሽፍቶች ጋር ተደርጎ የነበረው የተኩስ ልውውጥ እንኳ አልከሰከሰኝም ነበር ከሃያ ሰዓታት በላይ ያለምንም ረፍት ተጉዘን ስለነበር እንዲያውም ሮጠን ማለቱ ይሻላል እንዲህ እንደ ሬሳ መተኛታችን አይፈረድብንም አያሳማንም ከአብያዲ ከወጣው ከአምስት ቀን በኋላ የካቲት 13 ቀን ማለዳ ወደ ራስ ካሳ የጦር ሰፈር አብያዲ ተመልሼ ገባው ራስ ካሳ እጅጉን በጣም ተገርመው በታላቅ ደስታ ተቀበሉኝ። ያስገረማቸው መመለሴ ሳይሆን ምንም ሳልሆን በጤና መመለሴ ነበር። ካብያዲ በደከመች በቅሎ ወጥቼ ከአምስት ቀን በኋላ የለበስኩት ልብስ በራሴ ላይ አልቆ ጠንካራው የቱሪስት የተራራ ጫማዬ እንኳ የተቆራርጦ እንደወደቀ ሳላውቅ ባዶ እግሬን በእግሬ እየተጓዝኩ መላ ሰውነቴ በደም ተጨማልቆ ወደ አብያዲ ተመለስኩ። ሁሌም ደግነት የማይለያቸውና ሰውን ማበረታታት የሚያውቁበት ሽማግሌው ራስ ካሳ "ሃይ ፈረንጅ እንዲያው ምክሬን አልሰማ ብለህ" ብለው ስቀው ተቀበሉኝ። ከዚያ "አይዞህ ምንም አይደል አታስብ ዋናው ጤናና በህይወት መኖርህ ነው" ብለው ካበረታቱኝ በኋላ ወደ ደጃዝማች አበራ ሰፈር ወርጄ እንዳልኩኝ ወዲያው አጋፋሪያቸውን ጠርተው የሚያስፈልገኝን ነገር ሁሉ ባስቸኳይ እንዲያሟላ አዘዙት። ለኔም የግላቸውን አንድ ብርድ ልብስና ከፈረሶቻቸው መካከል አንዱን ቆንጆና ጠንካራ ሰንጋ ፈረስ መርጠው ሸለሙኝ።
I'm not sure if I'm going to be able to do it.
ለላ ፕሮግራማችን በዚሁ ይተመቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህናም ሹ
ዘርመኛል እንደው ያቺስ ነገር ሳፍ ወገርመኛል ያ ሰም ስታክዊች ምኖር ይመስለኛል
Come on.